ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 3 2015 ዓ ም ዝግጅታችን ጀመረ። ስኬታማና ጤናማ ማህበረሰብ ለመፍጠር የአእምሮ ጤና እጅግ መሰረታዊ ከሆኑ ነገሮች አንዱ ነው። ለመሆኑ የአእምሮ ጤናን መጠበቅ የሚቻለው እንዴት ነው?
አሁን የአእምሮ ጤና ስንል ብቻውን ተነጥሎ ያለ ነገር አይደለም። ከሰውነታችን ጋር እያያዛል፣ ፈጣሪ ጋር ያለንን ግንኙነት እሱን ጋር እያያዛል እያለ ከብዙ ነገሮች ጋር ነው እያያዘው።
በአእምሮ ጤና ስኬታማነት ዙሪያ ያነጋገርናትን የሶፊያ ሚዲያና የግሬትነስ ሾው መስራች እንዲሁም የህይወት ክህሎት አሰልጣኝ የሆነችውን ሶፊያ አብዱል ቃድር ነው የሰማችሁት። የምሽቱ እንግዳችን ናት።
የጣፋጭ ህይወት ሽልማት ዋናው አላማው እንግዲህ በጎ መልካም ደግ የሰሩ ሰዎችን በማመስገን ሌሎች በጎና ደግ ሰሪ ሰዎችን ማብዛት ነው ዋና አላማ አድርገን የተነሳ ነው።
አሁን ደግሞ የሰማችሁት ጣፋጭ ህይወት የተሰኘው ሽልማት አዘጋጅ አንተነህ ተስፋይ ነው። በጎ አሻራ እየተዉ የሚገኙ ኢትዮጵያውያንን በሚያበረታታው ሽልማት ዙሪያ መረጃዎችን ያጋራናል። ሳምንታዊው የሙዚቃ ቀና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሁለቱ የሱዳን ተፋላሚ ወገኖች ዛሬ ቅዳሜ በአገሪቱ የሰዓት አቆጣጠር ከማለዳው 12 ሰዓት ጀምሮ ተኩስ ለማቆም መስማማታቸው ተነገረ። ከዚህ ቀደም የነበሩት ስምምነቶች በሙሉ ተግባራዊ ባለመደረጋቸው የ24 ሰዓት የተኩስ አቆም ስምምነቱ ሊጣስ ይችላል የሚል ስጋት መኖሩ ተመልክቷል። የዛሬው ቅዳሜ የተኩስ አቁም ስምምነት ከተጣሰ ዩናይትድ ስቴትስ እና ሳውዲ አረቢያ የሚያደርጉትን የአደራዳሪነት ጥረት እንደሚያቋርጡ አስጠንቅቀዋል። የአንድ ቀን የተኩስ አቁም ስምምነት ከምንጠብቀው እጅግ ዝቅተኛው ነው ሲሉ የካርቱም ነዋሪ የሆኑት መሐመድ በሽር መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ነዋሪው ይህ የተወገዘ ውጊያ እንዲቆም እንጠብቃለን ማለታቸውንም ዘገባው አመልክቷል። ለሰዓታት የሚቆየው ስምምነት ለሰብአዊ እርዳታ ተደራሽነት መንገድ እንደሚከፍት ተነግሯል። የሶማሊያ መንግስት ትናንት አርብ መቋዲሾ በሚገኘው ሆቴል ላይ በአልሸባብ ታጣቂዎች የተጀመረው ጥቃት ማብቃቱን አስታወቀ። የደህንነት ኃይሎች ፐርል ቢች በተባለው ሆቴል ላይ የተካሄደውን ጥቃት ትናንት ምሽቱን በተሳካ ሁኔታ መቆጣጠራቸውን መንግስት ገልጿል። በርካታ ቁጥር ያላቸው ሲቪሎች በደህንነት ኃይሎች መታደጋቸውንም የመንግስት መገናኛ ብዙሃን ዘግበዋል። የሶማሊያ ፖሊስ በጥቃቱ 9 ሰዎች መገደላቸውና 10 የሚደርሱት ደግሞ መቁሰላቸውን አስታውቋል። ከተገደሉት መካከል 6ቱ ሰላማዊ ዜጎች ሲሆኑ 3ቱ ደግሞ የጸጥታ ኃይሎች መሆናቸውን የሶማሊያ ፖሊስ ባወጣው መግለጫ አመልክቷል። ህጻናት፣ ሴቶችና አረጋውያንን ጨምሮ 84 የሚደርሱ ሰዎች ጥቃቱ ከደረሰበት ስፍራ መታደግ መቻሉን ፖሊስ ጨምሮ አስታውቋል። የአይን ምስክሮች ለአሜሪካ ድምጽ የሶማሊኛው አገልግሎት እንደተናገሩት ጥቃቱ የተጀመረው ከሆቴሉ ውጪ በደረሱ ቢያንስ 2 ፍንዳታዎችና እሱንም ተከትሎ ወደ ሆቴሉ በዘለቁ ታጣቂዎች አማካኝነት ነው። የተኩስ ድምጽ እንደተሰማም ህንጻ ውስጥ የነበሩ በርካታ ሰዎች መውጫ ማጣታቸውንና ሌሎችም በጓሮ በሮችና መስኮት በኩል ማምለጣቸውን ምስክሮች ተናግረዋል። ልዩ የደህንነት ኃይሎች ወደ ህንጻው ዘልቀው የገቡት ከላይ በሆቴሉ ጣሪያ በኩል መሆኑንም የአይን እማኞች ለቪኦኤ አክለው ገልጸዋል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው አልሻባብ ለጥቃቱ ኃላፊነቱን ወስዷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩኒሴፍ በሶማሊያ የታችኛው የሸበሌ ክልል በሚገኝ አንድ የልጆች መጫወቻ ስፍራ ባለፈው ጦርነት ተቀብሮ የነበረው ፈንጂ ባደረሰው ፍንዳታ ከተገደሉት 27 ሰዎች መካከል ቢያንስ 22ቱ ህጻናት ናቸው መባሉ እጅግ ያስደነገጠውና የዘገነነው መሆኑን አስታወቀ። በሶማሊያ የዩኒሴፍ ተወካይ ወይዘሮ ዋፋ ሰይድ ዛሬ ባወጡት መግለጫ ለተጎጂዎች ቤተሰቦች የተሰማንን ጥልቅ ሀዘን እየገለጽን የቆሰሉትም በቶሎ እንዲያገግሙ እንመኛለን ብለዋል። ተወካይዋ በመግለጫቸው ይህ አይነቱ አደጋ በሶማሊያ ግጭት ተሳታፊ የሆኑ ሁሉም ወገኖች እንዲህ አይነቱን ነገር በጥንቃቄ መያዝ ያለባቸው መሆኑን የሚያሳስብ ነው ብለዋል። ልጆች ለቀለማት ወይም ላሸበረቁና ያልተለመደ ቅርጽ ላላቸው ቅሪቶች የሚሳቡ በመሆኑ ለጥቃት የተጋለጡ ናቸው ሲሉም አክለዋል። የዩኒሴፍ ተወካይ ያልፈነዱና የተቀበሩ ፈንጂዎች ማጽዳትና ለማህበረሰብና ህጻናት ስለ ፈንጂዎቹ አደገኝነት ማስተማር እና ማንቃት እንደሚያስፈልግም ጨምረው ገልጸዋል። የፈረንሳይ ዳኞች በፈረንሳይ አልፕስ ፓርክ ውስጥ ባለፈው ሐሙስ 4 ህጻናትና 2 አዋቂዎችን በስለት ወግቶ በመግደል ሙከራ በተጠረጠረው የ31 ዓመት የሶሪያ ስደተኛ ላይ ዛሬ ቅዳሜ የመጀመሪያ ደረጃ ክስ እንዲመሰረት ወሰኑ። ስሙ ያልተገለጸው ተጠርጣሪ በስዊድን ቋሚ የመኖሪያ ፍቃድና የ3 ዓመት ሴት ልጅ ያለችው መሆኑ ተነግሯል። በተጠቀሰው ፓርክ የመጫወቻ ስፍራ እንዳሉ በስለት የተወጉት ህጻናት እድሜያቸው ከ22 ወራት እስከ 3 ዓመት እንደሚደርሱ አሶሲየትድ ፕሬስ ዘግቧል። ህጻናቱ በሆስፒታል ህክምና እየተደረገላቸው ሲሆን ሁሉም ለህይወት በሚያሰጋ ሁኔታ ላይ አለመሆናቸው ተመልክቷል። በፓርኩ መጫወቻ ውስጥ የነበሩት ተጎጂዎች ህጻናት ሁሉም የፈረንሳይና አንድ የእንግሊዝ ዜግነት ያላቸው እንዲሁም የ22 ዓመት ዕድሜ ያላት የሆላንድ ዜጋ መሆናቸውን አቃቢ ህጎቹ አስታውቀዋል። ተጠርጣሪው አደጋውን ያደረሰበት ምክንያት ለመግለጽም ሆነ ከመርማሪዎቹ ጋር ለመነጋገር ፈቃደኛ አለመሆኑ ተዘግቧል። አቃቢ ህጎች ድርጊቱ ከሽብር ጋር የተያያዘ ጥቃት አይመስልም ያሉ ሲሆን ስለ ተጠርጣሪው የአእምሮ ጤንነት የህክምና መረጃዎችን መጠየቃቸው ተመልክቷል። በቁጥጥር ስር የሚገኘው ተጠርጣሪ ጥቃቱን ባደረሰበት ወቅት ሴት ልጁን ባለቤቱንና ኢየሱስ ክርስቶስን ይጠቅስ እንደነበር በስፍራው የነበሩ የአይን እማኞችን የጠቀሰው የአሶሲየትድ ፕሬስ ዘገባ አመልክቷል። ቱርክ ውስጥ ዛሬ ቅዳሜ በሮኬትና ፈንጂዎች ማምረቻ ተቋም ላይ በደረሰ ፍንዳታ አንድ ህንጻ በመውደሙ በውስጡ የነበሩ 5 ሰራተኞች መሞታቸውን አንድ የቱርክ ባለስልጣን አስታወቁ። ፍንዳታው የደረሰው በአገሪቱ አቆጣጠር ዛሬ ጧት ለሶስት ሩብ ጉዳይ ላይ ከዋናው ከተማዋ አንካራ ወጣ ብሎ በሚገኝ የመንግስት ሜካኒካልና ኬሚካል ኢንዱስትሪ ኮርፖሬሽን ላይ ነው። አደጋው የተከሰተው ዳይናሚት በሚመረትበት ወቅት በውስጡ በተፈጠረ የኬሚካል እክል ምክንያት ሊሆን እንደሚችል የአንካራ አገረ ገዢ ቫሲቭ ሳሂን ለጋዜጠኞች በሰጡት መግለጫ አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሰኔ 3 2015 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወቅ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። ፈጣንና ተለዋዋጭ በሆነው ዓለም ውስጥ ብዙ ታዳጊዎችና ወጣቶች በትምህርት ጫና፣ የኑሮ ውድነት፣ ስራ አጥነት እንዲሁም በሌሎች መሰል ተግዳሮቶች ለስሜት ጫና ይዳረጋሉ። በመሆኑም ከቅርብ ጊዜ ወዲህ ብዙዎች በማህበራዊ ሚዲያዎች ላይ ይህን መሰል ስሜቶቻቸውን ሲያጋሩ ይስተዋላል። በተለይ ስኬታማና ጤናማ ማህበረሰብ ለመፍጠር ታዲያ አስተሳሰባችንና የአእምሮ ጤና እጅግ መሰረታዊ ነገሮች ናቸው። ኤደን ገረመው በዚህ ዙሪያ የሶፊያ ሚዲያና የግሬትነስ ሾ መስራች እንዲሁም የህይወት ክህሎት አሰልጣኝ የሆነችውን ሶፊያ አብዱል ቃድር ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ለዚህ ቃለ መጠይቅ ፈቃደኛ ስለሆንሽ እጅግ አብዝቼንም አመሰግነው። እስቲ ሙሉ ስምሽን፣ ስራሽን፣ ማንነትሽን አስታውቂ።
እኔም አመሰግናለሁ ኤደን ስለጋበሽ። ሶፊያ አብዱል ቃድር እባላለሁ። ሶፊያ ሚዲያ መስራችና ስራ አስኪያጅ ነኝ። በይበልጥ ደግሞ ለግሬትነስ ሾ የሚባል የፐርሰናልና ፕሮፌሽናል ዴቨሎፕመንት ፕሮግራም ላለፉት 8 አመታት ሬዲዮም ላይ ብለም አሁን ቲቪም ላይ ዝግጅት አለ። ይሄንንም ይሳራ
በድጋሚ አመሰግናለሁ። እንግዲህ እንደ ገለጽሽው በጣም አብስተሽ የምትሰሪው የራስ ክህሎት ወይም ደግሞ ማንነትን ማወቅ ላይ ነውና ለምንደርደር ያህል ያን ምርጫሽ ለምን አደረግሽ?
ትምህርት ጨርሼ ስወጣ ዩኒቨርሲቲ ግራጁዌት ካረኩ በኋላ ወደ ስራ አለም ስቀላቀል በጣም ብዙ ማላቃቸው ነገሮች እንዳሉ አየሁኝ። ስሜትን መግዛት፣ ተሳሰብን አካሄድ ከመግራት ጤና ላይ ሌሎችም እንደዚሁ ብዙ ያላዳበርኳቸው ክህሎቶች ነበሩ። እርግጥ በትምህርት ዓለም ጎበዝ ከሚባሉት ተማሪዎች መሀል በሆነም እነዚህ ነገሮች ይጎሉኝ ነበር። ስለዚህ ለራሴ እየሰራሁ ሲሄድ ለምን አላካፍለውም በሚል ነው የተጀመረ። እንግዲህ እሱ ራሱ ስራ ሆነ ማለት ነው።
አሁን ላይ በተለይ የህዝብ ቁጥርን መጨመር አለ፣ የተለያዩ ፖለቲካዊ ሃይማኖታዊ ተግዳሮቶች ደግሞ በሀገር ደረጃ በትልቁ አሉና በጣም ብዙ በተለይ ወጣቶች በማህበራዊ ሚዲያ ላይ በመምጣት ያለባቸውን ጭንቀት፣ ችግራቸውን፣ መሰላቸታቸውን ራስ ለማጥፋት ፍላጎትም እንዳላቸው የሚገልጹ ሰዎች ማየት እየተለመደ መጥቷል። ይሄ ነገር እንግዲህ ከምንድነው እሱ የመነጨው? በተለይ ከአይምሮ ጤና ጋር በተያያዘ ማስተዋል ያለብን ነገር እንደ ማህበረሰብ ዋና ዋና ነጥቦች ምንድን ናቸው ትያለሽ?
እንግዲህ የሰው ልጅ ተፈጥሮ በጣም የሚገርም ነው። የተሰጡን ይህን የአእምሮ ብቃቶችን የስሜት የምንሳለን ነው። ሰውነታችን ራሱ ትልቅ ራሱን የቻለ ትልቅ ስጦታ ነው እና እነዚህ ነገሮች እንደተሰሩት ወይም ዲዛይን እንደተደረጉት ስራ ላይ አይሆኑ ሲቀሩ ጉዳት ይመጣል ማለት ነው። መታመም ይመጣል፣ ሰውነታችን ይታመማል። አእምሯችን እንደ መስራት እንዳለበት ማለት ችግሮችን መፍታት፣ ሬቲቭ መሆን፣ ማጅን ማድረግ እነዚህ ማድረግ የሚችላቸውን አቅሞች እያጣ ይመጣል። ከዛ ደግሞ እሱ ወደ ምን ይሄዳል? ወደ ስሜት ይሄድና ስሜታችን ያው ሀሳባችንን ተከትሎ ቁልቁል መውረድ ይጀምራል ማለት። ስለዚህ እንደተፈጠር ነው ወይም በተሰጠን ብቃት ልክ አንኖርም ማለት ነው በሌላ አነጋገር። ስለዚህ እሱ በጣም ተስፋ ሊያስቆርጥ ይችላል። ብዙ የጠቀሻቸው ነገሮች ጋር ሊያደርስ ይችላል። ስለዚህ እነዚህን ነገሮች አንደኛ መረዳት፣ የተሰጡን ነገሮች አስተሳሰብ ስልሽ ለምሳሌ ቀኑ ሙሉ ማስበው ነገር አፌክት ያደርገኛል፣ ስሜትሽን ይነቀዋል፣ ሰውነትሽንም አቅም ዜና አፌክት ያደርጋል። ስለዚህ አንዱ ይህንን መረዳት ይመስለኛል። ምን አለኝ ምንድን የተሰጠኝ የሚለውን ነገር እሱን ከተረዳም በኋላ ተከትለን ደግሞ ልናደርግ የምንችላቸው የተለያዩ ነገሮች አሉ። እነሱ መከተል ይቻላል።
እንግዲህ እንዳነሳ ነው በአሁኑ ጊዜ በጣም ብዙ ማህበረሰባዊ ተግዳሮቶች አሉ። ዓለም አቀፍም ናቸው አንዳንዶቹ ጉዳዮች እና አንቺ ስልጠናም ስትሰጪ አይቻለው የላይፍ ቡክ ብለሽ እዛ ላይ ከምታነሻቸውንም ጉዳዮች አያይዘሽ ልትነግሪኝ ትችያለሽ። ወጣቶች የአእምሮ ጤናን በተመለከተ ግንዛቤ ውስጥ ማስገባት ያለባቸው ነገር ምንድን ነው? በተለይም ምን አይነት ስሜት ሲሰማቸው ነው ቆም ብለው ማሰብ፣ ወደ ራስ መመልከት የሚባለውን ነገር መጀመሪያ ያለባቸው ትያለሽ?
ላይፍ ቡክን እንዳነሳሹ ነው አሁን 12 የህይወት ክፍሎች ላይ ነው የሚያተኩረው። እሱ ፕሮግራም ኢንተርናሽናል ፕሮግራም ነው። እኛ ጋር አምጥተን ወደ እኛ ኮንቴክስት አድርገን ነው የምንሰጠው። እዚህ 12 ክፍል የሆነበት ምክንያት ቅድም እንደጠቀስኩልሽ ነው። የአእምሮ ጤና ስንል ብቻውን ተነጥሎ ያለ ነገር አይደለም። ከሰውነታችን ጋር እያያዛል፣ ፈጣሪ ጋባ ያለንን ግንኙነት እሱም ጋር እያያዛል እያለ ከብዙ ነገሮች ጋር ነው እያያዘው። በዛ ነው 12 ህይወት ክፍሎች ሆነው የተቀመጡት ማለት ነው። እነዚህ እያንዳንዳቸው ላይ አተኩረን ስንሰራ መላው የሰውነታችን የአእምሯችንም የስሜታችንም ጤና እየተሻሻለ ይመጣል ማለት ነው በሌላ አነጋገር። ከዛ ደግሞ ሜንቴን ማድረግ መቻል አለብን። ሰው ምልክቶቹ ምንድን ናቸው ብለን ማየት እንችላለን። ለምሳሌ አእምሯችን በጣም በጥሩ ባልሆኑ ሀሳቦች ሲሞላ፣ መልካም ነገሮችን ማሰብ ሲያቆም፣ ወይም ብዙ የሚያስባቸው ነገሮች ያው ከሰባ እስከ 100 ሺህ አካባቢ የምናስባቸው ሀሳቦች ይደጋገማሉ ነው የሚባለው። የሚጫኑን ተስፋ የማይሰጡን ሀሳቦች ጋር ብዙ ጊዜ የምንቆይ ከሆነ ማየት አለብን ማለት። እሱ ሀሳብ ስሜታችን ይሆናል። ስሜታችን ላይ የመውረድ ተስፋ የመቁረጥ ወደ ታች የሚያወርዱን ስሜቶች፣ በተቻለ መጠን ቶሎ ከዛ ስቴቶች ለመውጣት መሞከር አለብን፣ በጣም ሳይሄድ ማለት ነው። መጀመሪያ እንዴት ነን እኛ ከራሳችን ጋር እንዴት ነን የሚለውን ማየት ጥሩ ነው።
ስኬትና የአእምሮ ጤና ያላቸው ተያያዥነት ምን ይመስላል?
ሙሉ ጤና ብናየው ጥሩ ነው። የአእምሮ ጤና እንዳለ ሆኖ ስሜታችን ጤና ስኬት ነው። ለምን አእምሯችን ብቻ ማደጉ ወይም አስተሳሰባችን ብቻ ማደጉ በቂ አይደለም። ለዚህ ሁሉ ማሳደግ ካልቻልን አንድ ነገር ብቻ ያድጋል ማለት ብቻውን ደግሞ በቂ አይደለም። ስለዚህ ብዙም ማየት ነው። አፈለጥ ነው ስለሽነት ቁርአን ስልጣና የሚሰጠው አንዱ ብቻ ላይ ምነጥ ግን ተማሪዎች ባንድ ባብላኛው ለፕሮቶስቱ ላይ ይገጥማቸው ይቃቸው ላይ ኦር ፋክተርላቸዋል ምርካለም ላይ ፋክተርላቸው ነው ዘይቱ የሚመጡት ግን ሌሎቹ ላይ ስለጎደለ ነው የሚመጡት። ስለዚህ እነዚህ ሁሉ አብረው ሲያድጉ ያ ሰው የሚሉላቸ ነው እያደገ ነው ማለት ነው። ያ ደግሞ ስኬታማ እንግዲህ ስትድጓል ማለት ነው።
ጣና በምትሰጭበት ወቅት ያስተዋልሻቸው ተግዳሮቶችና መፍትሄ ይሆናሉ መተግበር ይችላሉ የሚባሉ ነገሮች ምንድን ናቸው?
የአይምሯችንን አሰራር አልተማርንም። እንዴት የሚሰራ ለያን ብል ማለት ነው። ምስልን ሲማቅ ትልቅ አጋልጋችን መሆን ይችላል። በዚህ ደግሞ የሚያግዙ ሁለት ነገሮችን ለማለት አንደኛው ከራስ ጋር ጊዜ መውሰድ ነው። ስለዚህ በቀን ውስጥ የተወሰን ውስጥ ማስተርም 30 ደቂቃም ይቻል ነው በቁጭ ብለን ከራሳችን ጋር ውስጣችን የሚመላለሰውን ስሜት እናዳምጥበት ሀሳቦች የምናይበት ጊዜ ኖረን በጣም ትልቅ ልምምድ ነው። በጣም ያግዛል። ሌላ ፈሽ ልምምድ በጣም ያግዛል። በጣም ሰውነታችን ነርቨስ ሲስተማችንን ለማብረድ ማችንንም ለማረጋጋ በጣም ነው የሚያግዘው። ሶስተኛው መጽሐፍ ነው። መጽሐፍን በጣም ነው የማበረታታው። ምንድነው ይችሉ ጠዋት ሲነሱ ልክ ሌሎች ነገሮችን ታያደርጉ ስትንን ሀሳብ ማለት ከውስጣቸው የመውጭ ቦታ ቢያደርጉት መጽሐፍን ፎርማል የሆነ አጣጣፍ መንገድ ምንድን ጠይቅም ውስጥ ያለው ነገር የማውጫ መንገድ ይኖረዋል ማለት ነው።
እሺ ሶፊያ፣ ከአሜሪካ ድምጽ ጋር ስለነበረሽ ቆይታ እጅግ አብዝቼ አመሰግናለሁ።
በጣም አመሰግናለሁ ኤደን ስለጋበዛችሁኝ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን 202-251-3505 ከፊት ለፊት የመደመር ምልክትና አንድን በማስቀደም መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ወደ ተከታዩ መሰናዷችን ነው የምናልፈው። በሚሰሯቸው ተግባራት አማካኝነት በበርካቶች ህይወት ላይ በጎ አሻራ እየተዉ የሚገኙ ኢትዮጵያውያንን የሚያበረታታ ሽልማት ከሰሞኑ ተካሂዷል። ጣፋጭ ህይወት የተሰኘው ሽልማት ማህበራዊ ሚዲያዎችን ለበጎ የሚያውሉ ወጣቶችን ጨምሮ በስድስት ዘርፎች ሽልማት አበርክቷል። ስለ ሽልማቱ ዓላማና ፋይዳ ለማወቅ ሀብታሙ ስዩም የሥነ ሥርዓቱን አዘጋጅ አንተነህ ተስፋዬን በስልክ መስመር አግኝቶ አናግሮታል። እሱን ተከታትለን እንመለሳለን።
እጅግ አድርጌ አመሰግናለሁ። አንተነህ ተስፋዬ ይባላለሁ። በጣፋጭ ህይወት ሽልማት ዋና አዘጋጅ ነኝ። የጣፋጭ ህይወት ሽልማት ዋናው ዓላማው እንግዲህ በጎ መልካም ደግ የሰሩ ሰዎችን በማመስገን ሌሎች በጎና ደግ ሰሪ ሰዎችን ማብዛት ነው ዋና ዓላማ አድርገን የተነሳ ነው። ህይወት ጣፋጭ እንዲሆን ምስጋና ያስፈልጋል። ለህይወት ማጣፈጫ ቅመም ከሆኑ ነገሮች ውስጥ አንዱ ምስጋና ነው ብለን እናስባለን። ለዛም ምክንያት በማድረግ ግንቦት 30ን በጎ ደግ ሰሪ ሰዎችን በተለይ ወደ ከፍ ባለ እውቅናም ላይ በሌሉትን በጎ እየሰሩ ያሉ ሰዎችን በደንብ ማመስገን የሚል ረጅም ጊዜ እቅድ ይዘንበት ነው እየተንቀሳቀስን ያለ ነው።
ዘንድሮ ምን ያክል ሰዎችን ሸለማችሁ? በምን በምን ዘርፍስ ነው የሸለማችሁ የሚለውን ጠቅላላ አድርገህ እስቲ ንገረን።
እሺ፣ ስድስት ዘርፎች ናቸው በዚህኛው አመት ላይ። አንደኛው የስራ ፈጠራ ላይ ነው፣ ህይወት ክህሎት ስልጠና ላይ። በሶስተኛ ደረጃ በበጎ አድራጎት፣ በአራተኛ ደግሞ ዝናን ለመልካምነት በሚል፣ አምስተኛ ላይ ደግሞ ሚዲያውን ለስነ ልቦና ግንባታ የሚል፣ በስድስተኛ ላይ ማህበራዊ ሚዲያውን ለበጎ ተግባር የተጠቀሙ ሰዎችን ነው ያመሰገነው። እንግዲህ ማህበራዊ ሚዲያው በተለይ በአሁኑ ሰዓት ላይ ለበርካታ ወጣቶች ጥሩ የስራ እድል ፈጥሯል። እንዲሁ ደግሞ ለብዙ መጨነቃችን ምክንያት እየሆነ ነው ማህበራዊ ሚዲያው። ስለዚህ ይህንን ግን ለበጎነት የተጠቀሙ ሰዎችን፣ ፍቅር ያካፈሉ፣ ያላቸውን ጊዜ፣ እውቀት፣ ገንዘብ ያጋሩትን እንዲሁ እያመሰገንን በተለይ ማህበራዊ ሚዲያው ላይ ያለውን አስጨናቂ ድባብ በቻልነው አቅም እንግዲህ ወደ በጎ ወደ መልካም እንዲቀየር ምክንያት በማድረግ በማድረግ በስድስት ዘርፎች እንዲሁ በአጠቃላይ ምስጋናና እውቅና ሰጥተናል። ከዛም በተጨማሪ አንድ በዚህኛው መስ ላይ ያካተት ነው የጣፋጭ ህይወት ልዩ ተሸላሚ በሚል እሱንም ማካተል የሶስተኛው ዙር አካሂደናል በትናንትናው ምሽት።
እንግዲህ አንተ በጠቀስካቸው ዘርፎች ውስጥ ሰዎችን ለማወዳደር ትንሽ ፈታኝ ይመስላል። በርካታ እጩዎች እንደሚመጡላችሁ፣ በርካታ ጥቆማዎች እንደሚመጡላችሁ ጠረጥራለሁ። መመዘኛችሁ ምንድን ነው? አንዱ ከዚህኛው ይሻላል ብላችሁ የመጨረሻ አሸናፊውን ለመምረጥ መመዘኛዎቻችሁ ምንድን ናቸው የሚለውን እስቲ ንገረን።
እንግዲህ ዋናው ምናልባት ያው እንደ መረጃ ያህል ከጠቀመ ጣፋጭ ህይወት የሚል የሬዲዮ ፕሮግራም አለን በኤፍኤም አዲስ 97.1 ላይ የሚደመጥ 5 ዓመት ሞልቶናል። አሁን የጣፋጭ ህይወት ሽልማት 3ኛው ነው የደረሰው። ልክ የሬዲዮ ፕሮግራማችን 3ኛ ዓመት ላይ እንደው እኛ ጋር መጥተው ስቱዲዮ የነበሩ እንግዳ የነበሩ ሰዎችን እስኪ ብናመሰግን ብለን ነበር የመጀመሪያውን የጀመርነው። የስቱዲዮ እንግዳ መሆን ነበር የመጀመሪያው መስፈርት የነበረን በመጀመሪያው ሂደት ላይ። ሁለተኛው ላይ አይደለም ከኛ ብቻ ሳይሆን ለምን እናንተን እንግዳ ብቻ ታመሰግናላችሁ ተባልን። ሶ ከኛም ዘርፍ ወጣን። አሁን ሶስተኛው ላይ ስንደርስ ደግሞ በተለይ ሙሉ በእነዚህ ዘርፎች ላይ ሙሉ ያዘጋጅ ቲም አለ፣ የጣፋጭ ህይወት የኮሚቴ አለ። ለስድስት ወራት ያህል የህይወት ጉዟቸውን የሰሯቸውን ስራዎች በእኛ ሚዛን መመዘኛዎች አሉን። ከየት ተነሱ፣ የት ደረሱ፣ ምን አሳኩ፣ ከጣፋጭ ህይወት ቀለም ከጣፋጭ ህይወት ሚዛን አንጻር እንግዲህ መዝነን ነው እኛው አዘጋጅ ኮሚቴዎቹ ነን የምንወስነው። ግን 5ቱን ዘርፎች ብቻ ነው። አንዱን ክፍት ነው ያደረግነው። በተለይ ማህበራዊ ሚዲያውን ለመልካምነት የተጠቀሙትን ከግንቦት 1 ጀምሮ እስከ ግንቦት 10 ድረስ በተከታታይ 10 ቀናት ድምጽ ስጡ፣ የእርሶ ማህበራዊ ሚዲያውን ለመልካምነት የተጠቀመው ሰው ማን ነው፣ ማን ይመስገንላችሁ እያልን ክፍት አድርገን ድምጽ ሰጠን። ድምጽ እንዲሰጡ ተመልካቾች፣ አድማጮች እንዲሁ ተከታዮቻቸውን እድል በመስጠት እነዚህን ማህበራዊ ሚዲያ ላይ ያሉትን ተመልካቾች እንዲሳተፉበት በከፍተኛ ተከታይ ባላቸው ፔጆች ላይ በእኛም በሬዲዮ ፕሮግራም በቲቪዎች በትልልቅ ሚዲያዎች ላይ እንዲሁ ድምጽ እንዲሰጡ አድርገን በዛ ሚዛን መሰረት ነው የማህበራዊ ሚዲያውን የእውቅና የሰጠ ነው። ሌሎቹን 5ቱን ዘርፎች በዚሁ በአዘጋጅ ቲሙ ነው የተወሰነው። የጣፋጭ ህይወት የስታንዳርዶች አሉ። ያን ስታንዳርድ አሟልተዋል ብለን ያመንባቸውን ነው የሸለም ነው።
እንደው ከመለያየታችን በፊት እንደሚታወቀው ኢትዮጵያ ውስጥ የተለያዩ አሉታዊ የሆኑ ክስተቶች ይደራረባሉ። ማህበራዊ መገናኛዎች ላይም ያለው ሽኩቻና ያለው አሉታዊ ነገር ይታወቃል። እንደዚህ ያሉ ሽልማቶች ምን እርባና ይኖራቸዋል ብለህ ታስባለህ? ነገሮችን በመለወጥ ሂደት ውስጥ
እኛ እንግዲህ ስንጀምረው ዋና ዓላማችን በቻልነው አቅም ፖዚቲቭ ኢነርጂ ብዙ ከምናማረር ይልቅ ብዙ የምናመሰግናቸውም ሰዎች አሉ። በዚህ ዘመን ላይ ጨለማውም አለ፣ ብርሃኑም አለ፣ እሳቱም አለ፣ ውሃውም አለ። አሁን ባለንበት ሀገር ጭንቅ ባላት በብዙ መከራ ውስጥ በብዙ ፈተና ውስጥ ባለንበትም ሰዓት እኛ ግን እንዲህ አይነትም ሰዎች አሉ ብለን እነዚህን ሰዎች በማሳየት ይበልጥ የተስፋውን ብርሃን መለኮስ ነው የምንፈልገው። ምናልባት የትናንትና ምሽቱ አንድ ማሳያ ነው ብለን እናስባለን። ደስ ያለን የተሸለሙት ተሸላሚዎች ዛሬ ፖስት እየተደረገ ነበር በርካታ ፔጆች ላይ። በአንድ ፔጅ ላይ ከ5000 በላይ ላይክ ያለው ከ5000 በላይ ኮሜንት የተሰጠባቸው ይገባሃል፣ ጥሩ ለአንተማ ተገቢ ነው የሚሉ በተለይ ፎሎ የሚያደንቋቸውን ሰዎች ሲጽፉላቸው ነበር። እኛ የምናየው እንግዲህ ያ ሰው ይገባሃል ሲል ስለዛ ሰው ታሪክ ደስ ይሰኝበታል ማለት ነው። ከዛ ሰው ልብ ውስጥ የምትፈነጥቀዋ ደስታ ይቺ ጥሩ ስሜት ለእኛ ትልቅ ስኬት ናት። ቀስ እያለ ያ ሰው ደግሞ በጎ እንዲያደርግ ያን መንገድ እንዲከተል እንዲህ አይነት ነገሮችን እንዲያበረታታ ራሱ እንዲሳተፍ ያስገድደዋል ብለን እናስባለን። እንግዲህ ቀስ እያልን ወደፊት የምናጭደው አሁን ግን ጥሩውን ዘር የተስፋውን ዘር እየዘራን ነው። ጨለማው ብቻ ሳይሆን ብርሃኑም አለ። እንደኛ አይነት እዛ አዳራሽ ውስጥ የነበሩ በጎ ሰሪዎች፣ ትልልቅ ስራን እየከወኑ ያሉ ጀግኖችም አሉ። ስለዚህ በቻለው አቅም ይሄኛውን ቀለም በማሳየት ሰዎች የጣፈጠ ህይወት እንዲሰሩ ቢያመሰግኑ፣ እኛ ጉዟችን ሩቅ ነው የምስጋና ቀን እስኪሆን ድረስ ነው። እንግዲህ የሶሻል ሚዲያውን ብቻ ሳይሆን ዋናው ሚዲያም ላይ ተጽዕኖ በመፍጠር ኢትዮጵያችን ሀገራችንን ይበልጥ ወደ ተሻለ የህይወት ጉዞ ላይ የሚኖሩ የሚመሰጋገኑ የሚከባበሩ የሚዋደዱ ለወደፊት ብዙ አዳዲስ ሀሳቦች አሉን። እንደምናሳካውም ተስፋ እናደርጋለን።
እጅግ በጣም አመሰግናለሁ አንተነህ ተስፋዬ። ጣፋጭ ህይወት ስለተሰኘው በአዎንታዊ መንገድ የሰዎችን ህይወት እየለወጡ ላሉ ግለሰቦች ሽልማት ስለሚሰጠው ስለሚያከብረው የሽልማት ሁኔታ ስለነገርከን በእጅጉ አመስጋኝ ነኝ። መልካም ነገር ሁሉ ይግጠማችሁ። በጣም አመሰግናለሁ።
እሺ፣ እኛም እጅግ አድርገን እናመሰግናለን።
ከአሜሪካ ድምፅ የሚተላለፈውን የቅዳሜ ምሽት መሰናዷችንን ነው እየተከታተላችሁት ያላችሁት። በተከታዩ ዘገባ ደግሞ ከኢትዮጵያ ወጣ ብለን ወደ ምስራቅ አፍሪካዊቷ ሀገር ወደ ኬንያ እናቀናለን። እንደ አብዛኞቹ ጋዜጠኞች የኬንያ ጋዜጠኞችም እየጨመረ በመጣው ሐሰተኛ መረጃ ምክንያት ሙያቸው ተአማኝነት እንዳያገኝ ስጋት ደቅኗል። ስራቸውን በመስራታቸው ብቻም የሁከት ኢላማ ሆነዋል። ተከታዩ የአሜሪካ ድምፅ ዘጋቢ ሳይዳ ስዋሌ ከናይሮቢ የላከችው ዘገባ ነው። ደረጀ ደስታ ያቀርበዋል።
የኤንቲቪ የቪዲዮ ጋዜጠኛ የሆነው ኤሪክ አሲንታ ባለፈው መጋቢት ክስተቱን ለመዘገብ የተገኘበትን የተቃውሞ ምስሎች ስልኩ ላይ በመመልከት ላይ ነው። በተቃዋሚው መሪ ራይላ ኦዲንጋ በተጠራው ተቃውሞ ሰልፈኞች እየጨመረ የመጣውን የኑሮ ውድነት ተቃውመዋል። በሰላም የተጀመረው ሰልፍ ወዲያውኑ ወደ ብጥብጥ ተቀይሯል። ኤሪክ አሲንታ እለቱን ያስታውሳል።
አስለቃሽ
ጭሱ በእርግጥ የተወረወረው በእኛ ላይ ነበር። በወቅቱ እያስታለን ነበር። እንዲህ ከፍቶ ስለማያውቅ የካሜራ ባለሙያ ባልደረቦቼን እባካችሁ ከዚህ እንሂድ እያልኳቸው ነበር።
ጋዜጠኞች ፖሊስ እነሱ ወዳሉበት አቅጣጫ እየተጠጋ የአስለቃሽ ጋዙን በተኩስ መልክ ሲረጭ መቅጃዎቻቸውን በመኪና ላይ አስተካክለው ጋዙ የሚያርፍበትን ትክክለኛ ቦታ አነጣጥረው ለማግኘት እየሞከሩ ነው።
ዞር ብዬ ሊወድቅ የነበረውን ካሜራ ሊስል የተተኮሰው አስለቃሽ ጭስ መጣኝ። ከዚያ በኋላ ምን እንደተፈጠረ አላውቅም።
ለጋዜጠኞች እውቅና የሚሰጠውና የፕሬስ ነጻነት የሚከታተለው ብሔራዊ የሚዲያ ካውንስል የራሱንና የሌሎችንም ጨምሮ ጉዳዩን እየተከታተለው መሆኑን ይገልጻል። የኬንያ ሚዲያ ካውንስል ዋና ስራ አስፈጻሚ ዴቭ ኦሞዮ ይህን ያብራራሉ።
ለፖሊስ ዋና መርማሪው ጽፈናል። ጉዳዩን ሰነድን አስገብተናል። አንድ በአንድ እየተከታተልን ነው።
የኬንያ ፖሊስ ዋና ተቆጣጣሪ ከተቃውሞ በኋላ ይቅርታ ጠይቀው ማንኛውም ብልሹ አሰራር እንደሚስተካከል ተናግረዋል። የሚዲያ ካውንስል ጋዜጠኞች ለዘገባቸው የሚመጥኑ ለምሳሌ በቅርቡ ከዓለም ፍጻሜ አምልኮ ጋር በተያያዘ አጽማቸው ከተቀበረበት የጅምላ መቃብር የተገኘውን በርካታ አስክሬኖች ጉዳይ የመሳሰሉ ሁነቶችን እየተከታተሉ መዘገብ የሚያስችላቸውን እድል የሚያገኙበት መንገድ ለማረጋገጥ እየሰራ መሆኑን ይገልጻል። ባለስልጣናት ግን ለጋዜጠኞች ክፍት እንዳይደረግ ሞክረዋል ሲሉም ኦሞዮ ይናገራሉ።
እንዲህ አይነቱ አሰራር ተቀባይነት እንደሌለው ለመንግስት አስታውቂያለሁ። ችግራችሁ ይገባኛል። ነገር ግን የሚዲያ ማዕከል አቋቁመው ተከታታይ መግለጫ መስጠት አለባቸው። ለሚዲያው በሩን ክፍት የማታደርግ ከሆነ የአሉባልታው በር ወለል ብሎ ይከፈታል። አሉባልታ ደግሞ አገር ሊያጠፋ ይችላል። ሰዎች ወሬን የማጣራት ልምድ የላቸውም።
የኬንያ መንግስት ቃል አቀባይ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ከአጋካን ዩኒቨርሲቲ የሚዲያ ክፍለ ትምህርት ተቋም ናንሲ ቡከር ኬንያ በዓለም በተስፋፋው የሐሰትና የተሳሳቱ መረጃዎች ሰለባ ሆናለች ይላሉ።
ሐሰተኛ ወሬ በርክቷል። በኮሮና ወረርሽኝ ወቅት ብሶበት ነበር። የዛን ጊዜውን ተጽዕኖ አሁን ድረስ እያየን ነው።
ተቃውሞን ለመዘገብ ሲሄድ በደረሰበት ጉዳት ለቆሰለው ኢሲንታ አብሮት የቀረው ጠባሳ የኬንያ ጋዜጠኞች በየዕለቱ ምን ያህል አደጋዎችን እንደሚጋፈጡ የሚያስታውስ ነው።
የቅዳሜ መሰናዷችን ይቀጥላል። ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ ይመራናል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተከታታይ ለሶስተኛ ጊዜ የሪፐብሊካን ፓርቲውን እጩነት እንዳይቆናጠጡ ለመከላከል በዚህ ሳምንት በርካታ እጩዎች ፉክክሩን ተቀላቅለዋል። ከአዲሶቹ ተፎካካሪዎች መካከልም የትራምፕ ታማኝ ምክትል ፕሬዝዳንታቸው የነበሩት ማይክ ፔንስ አንዱ ናቸው። የአሜሪካ ድምጹ የብሔራዊ ጉዳዮች ዘጋቢ ስቲቭ ሄርማን ከዋይት ሃውስ ቤተ መንግስት ባጠናቀረው ዘገባ ከአሁን ቀደም ይህን ለማድረግ ሲያመነቱ የከረሙት ፔንስ በቀድሞ አለቃቸው ባህሪ ላይ ጠንካራ ትችት ሰንዝረዋል ይለናል። ቆንጅታየ ዝርዝሩን ታቀርባለች።
የቀድሞው ምክትል ፕሬዝዳንት ማይክ ፔንስ ትናንት 64ኛ የልደት በዓላቸውን አክብረዋል። በዚሁ ዕለት ነው ለአራት ዓመታት በመክትልነት ባገለገሏቸው ባለቃቸው ላይ በቀጥታ ያነጣጠረ ትችት የሰነዘሩት።
I believe that anyone who puts themselves over the constitution should never
እንደኒ እምነት ራሱን ከህገ መንግስቱ በላይ አድርጎ የሚያይ ማንኛውም ሰው ፈጽሞ ፕሬዝዳንት ሊሆን አይገባም። ከህገ መንግስቱ በላይ ካላደረጋችሁኝ ብሎ የሚጠይቅ ሰው በፍጹም እንደገና የዩናይትድ ስቴትስ ፕሬዝዳንት መሆን የለበትም።
እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት ጥር 6 ቀን በወቅቱ ምክትል ፕሬዝዳንት የነበሩት ፔንስ ጆ ባይደን በፕሬዝደንታዊ ምርጫው ማሸነፋቸውን የሚያጸድቀውን ምክር ቤታዊ ሂደት ለማደናቀፍ ፈቃደኛ ሆነው አለመገኘታቸውን ተከትሎ የዶናልድ ትራምፕ ደጋፊዎች ማይክ ፔንስ ይሰቀል፣ ማይክ ፔንስ ይሰቀል የሚል መፈክር እያሰሙ ምክር ቤቱን መውረራቸው የሚታወስ ነው።
Joseph R. Biden Jr. of the state of Delaware has received 306 votes. Donald J. Trump of the state of Florida has received 232 votes.
ማይክ ፔንስ ሪፐብሊካን ፓርቲያቸው በታሪኩ የሚታወቅባቸውን የኢኮኖሚና የውጪ ፖሊሲዎች የሚከተሉ ሰው ናቸው። የፓርቲያቸው ዋና መሰረት በሆነው የወንጌላዊ ክርስትና የነጮቹ ዘርፍ ቤተክርስቲያን መእመን የሆኑት ፔንስ ከፓርቲያቸው እጩ ተፎካካሪዎች ሁሉ ጽንስ ማቋረጥን በመሳሰሉ ማህበራዊ ጉዳዮች ከሁሉም ይበልጥ ወግ አጥባቂነታቸውን ለማሳየት ተነስተዋል።
After leading the most pro-life administration in American history,
በዩናይትድ ስቴትስ በጸረ ጽንስ ማቋረጥ አቋሙ ከምን ጊዜውም ጠንካራ የሆነውን አስተዳደር ከመሩ በኋላ ዶናልድ ትራምፕ እና ሌሎችም በዚህ ምርጫ ተፎካካሪዎች ከዚያ ወደ ኋላ በማፈግፈግ ላይ ናቸው።
ታዲያ ፔንስ እነዚህን ሁሉ መስፈርቶች አሟልተው ስለምን በሪፐብሊካን መራጮች አስተያየት ላይ ዝቅተኛ ድጋፍ ተቸሩ? ትራምፕን በቅርበት እየተፎካከሯቸው ባሉት በፍሎሪዳው አገረ ገዢ በሮን ደሳንቲስ በመራጭ ድጋፍ በጣም መበለጣቸውስ በምን ምክንያት ነው? የጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ጀረሚ ሜየር በሰጡት አስተያየት እንዲህ ብለዋል።
The vice presidency has diminished him even more than it diminishes most vice presidents.
የምክትል ፕሬዝዳንትነት ዘመናቸው ጎድቷቸዋል። እንዲያውም ከብዙዎቹ ምክትል ፕሬዝዳንቶች ይበልጥ ነው ጎዳቸው። ምክንያቱም ትራምፕ በአገልጋይ ሎሌ ደረጃ ታማኝነትን የሚጠይቁ ስለነበሩ ነው።
በዩናይትድ ስቴትስ ታሪክ በምክትል ፕሬዝዳንትነት አገልግለው ከተሰናበቱ በኋላ በፕሬዝዳንትነት ተመርጠው ወደ ዋይት ሃውስ ለመመለስ የበቁ ሁለት ብቻ ናቸው። እንደ አውሮፓውያን አቆጣጠር በ1968 ዓ.ም ምህረት ሪቻርድ ኒክሰን፣ ሁለተኛው ደግሞ ከሶስት ዓመታት በፊት ዶናልድ ትራምፕን አሸንፈው ከምክትላቸው ከማይክ ፔንስ ጋር ዋይት ሃውስን ያስለቀቋቸው ጆ ባይደን ናቸው። እንደ ጆርጅ ሜሰን ዩኒቨርሲቲው ፕሮፌሰር ጀረሚ ሜየር አስተያየት ከትራምፕ በኋላ ሪፐብሊካን ፓርቲው ተለውጧል።
Trump has transformed the party. You see the people that want to replace Trump.
Trump ፓርቲውን ቀይረውታል። የትራምፕን ቦታ ለመውሰድ የሚፈልጉትን ሮን ዲሳንቲስን የመሳሰሉ ማንንም አይቆረቆርልንም የሚል የህዝብ ብሶትን በማንገብ ደጋፊ ለማግኘት እየተንቀሳቀሱ ናቸው። ወደ ለዘብተኞችና ወጋጥባቂዎች ርዕዮተ ዓለማዊ ግጭትም ውስጥ እየገቡ ናቸው። ማይክ ፔንስም ከፖሊሲዎች አቋያ ሊከራከሩበት ይችላሉ። እርሳቸው የማይችሉት ወይም እስካሁን ያላደረጉት ነገር የህዝብ ብሶትን ማጫጫሁን ነው። ባሁኑ ካየን ደግሞ ሪፐብሊካን ፓርቲ የሚፈልገው ይህንን ነው።
ለማንኛውም የቀጣዩ የሪፐብሊካን ፓርቲው እጩ መረጣ ውጤት ምንም ይሁን ምን ማይክ ፔንስ ታሪክ አስመዝግበዋል። በአንድ ወቅት አብረዋቸው ተወዳድረው በኋላ ምክትላቸው ሆነው ያገለገሏቸውን ፕሬዝደንት በመፎካከር የመጀመሪያ ምክትል ፕሬዝደንት ሆነዋልና።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ከሰኞ እስከ እሁድ የሚተላለፉ ዝግጅቶቻችንን ከሬዲዮ እንዲሁም ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኛላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። ተከተሉን፣ አስተያየቶቻችሁን አጋሩን። የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቀኝ ነው። ወደ እርሱ ላሳልፋችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። ቱፓክ ሻኩር ሆሊውድ ዎክ ኦፍ ፌም ላይ ባለፈው ረቡዕ ኮከብ አግኝቷል። ሆሊውድ ዎክ ኦፍ ፌም በሆሊውድ ሆሊውድ ቡልቫርድ በተሰኘው አውራ ጎዳናና ቫይን ስትሪት በተሰኘው ሌላው መንገድ ላይ ከመዝናኛው ኢንዱስትሪ ለሚመረጡ የጥበብ ሰዎች ባለ 5 ጫፍ ኮከብ በቋሚነት መሬት ላይ የሚነጠፍበት ስነ ስርዓት ነው። እስካሁን ከ2700 በላይ ኮከቦች ተነጥፈዋል። እንደ አውሮፓውያን አቆጣጠር በ1996 ሕይወቱ ያለፈውን ቱፓክ በመወከል የተገኘችው ታላቅ እህቱ ሰኪዋ ሻኩር ኮከቡን በወንድሟ ስም ተቀብላለች። ይህን ኮከብ ማግኘት የቱፓክ የልጅነት ህልም እንደነበር እያለቀሰች ተናግራለች። እኛም የዛሬ ምሽት የሙዚቃ ቃናን በቱፓክ እንከፍታለን። ከዚህ በፊት ሰምተነዋል፣ ብንደግመውም አይሰለችንም። ዲር ማማ ውዷ እናቴ ከቱፓክ ሻኩር ድንቅ ዜማዎች አንዱ ነው። ቱፓክ በልጅነቱ ድሃ እንደነበር የእናቱን በአደንዛዥ እጽ መያዝ ይተርካል። ለእናቱ ያለው ፍቅርና አክብሮት በ17 ዓመቱ ከቤት መባረርን ጨምሮ ያሉትን መጥፎ ትዝታዎቹን እንደሚሸርለት ያወራል። ዴር ማማ
When I was pregnant in jail, I thought I was going to have a baby and the baby would never be with me, but I was acquitted a month and 3 days before Tupac was born. I was real happy because I had a son.
When I was young, me and my mama had beef, 17 years old, kicked out on the streets. Though back at the time, I never thought I'd see a face. Ain't a woman alive that could take my mama's place. Suspended from school, scared to go home. I was a fool with the big boys breaking all the rules. Shed tears with my baby sister. Over the years we was poor than other little kids. And even though we had different daddies, the same drama when things went wrong, we blamed mama. I reminisce on the stress I caused. It was hell, hugging on my mama from a jail cell. And who thinking elementary? Hey, I see the penitentiary one day. Running from the police, that's right. Mama catch me, put a whoop into my backside. And even as a crack fiend, mama, you always was a black queen, mama. I finally understand, for a woman it ain't easy trying to raise a man. You always was committed, a poor single mother on welfare. Tell me how you did it, there's no way I can pay you back. But the plan is to show you that I understand. You all appreciate it.
Don't you know that love is
sweet? Dear mama. Nobody tell us it was fair. No love for my daddy cause the coward wasn't there. He passed away and I didn't cry cause my anger wouldn't let me feel for a stranger. They say I'm wrong and I'm heartless, but all along I was looking for a father, he was gone. I hung around with the thugs and even though they sold drugs, they showed a young brother love. I moved out and started really hanging. I needed money of my own, so I started slanging. I ain't guilty, cause even though I sell rocks, it feels good putting money in your mailbox. I love paying rent and the rent's due. I hope you got the diamond necklace that I sent to you.
Cause when I was low, you was there for me. You never left me alone because you cared for me. And I can see you coming home after work late. You're in the kitchen trying to fix us a hot plate. Just working with the scraps you was given. And mama made miracles every Thanksgiving. But now the road got rough, you're alone. Trying to raise two bad kids on your own. And there's no way I can pay you back. But my plan is to show you that I understand. You all appreciate it.
Don't you know I love you, sweet.
And dear mama,
please, no one but you.
You all appreciate it.
የቱፓክን ዲር ማማ ውዷ እናቴን ነበር ያደመጥነው። ዘፈኑ ከባህልም ከታሪክም ከኪነ ጥበብም ወቶ አንጻር የአሜሪካውያንን ህይወት የሚያንጸባርቅ ነው በሚል የአሜሪካው ትልቁ ቤተ መጻሕፍት ላይብራሪ ኦፍ ኮንግረስ በእንደ አውሮፓውያን አቆጣጠር 2009 በብሔራዊ የቅጂ መዝገብ ውስጥ እንዲሰፍር አድርጓል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁ ማመሸው እንግዲህ ወሌ ነኝ። ባለፈው ሳምንት ያስቻለው ፈጠነ አርዲን ካሲናው ጎጃምን አድምጠን ነበር። ዛሬ ደግሞ እናቷ ጎንደር የተሰኘውን ድንቅ ዜማውን ብንሰማስ? ድምፃዊው ያስቻለ ፈጠነ አርዲ ነው። የሙዚቃ ቅንብር እስራኤል መስፍን፣ ግጥም ያስቻለው ፈጠነ አርዲ። አሻሎ ፈጠነ አርዲ እናቷ ጎንደርንና ካሲናው ጎጃምን አስደምጦናል። ወሎ ሸዋ ያለ እንደሚከተል እንጠብቃለን። የሙዚቃ ቃና ይከተላል። አስተናጋጃችሁ እንግዶል ነኝ። 1 2 3
Well, you can dance every dance with the guy who gives you the eye and let him hold you tight. You can smile, every smile for the man. Held your head and held my mind. But don't forget who's taking you home and in whose arms you're gonna be. And darling, say the last dance for me. I know.
በፈረንጆቹ ዓለም ሴቭ ዘ ላስት ዳንስ ፎር ሚ በሚለው በዚህ ሙዚቃ ያልደነሰ ሙሽራና ሙሽሪትን ማግኘት ከባድ ነው። የግጥሙ ጸሐፊ ግን በሰርጉ ቀን ለመደነስ ሳይታደል ቀርቷል። ዶክ ፓመስ የተባለው የዚህ ዘፈን ግጥም ጸሐፊ በልጅነቱ ፖሊዮ ስለያዘው ዊልቸር ላይ ተቀምጦ ሕይወቱን ለመግፋት ተገዷል። እንደ አካል ጉዳተኝነቱ ሳይሆን ታዲያ አንድ ቀን አንዲት መልከ መልካምን ለትዳር እንደሚያገኝ ተስፋ ያደርግ ነበር። ተሳካለትም። በሰርጉ ቀን ወንድሙ፣ ጓደኞቹና ሌሎችም የቤተሰብ አባላት ከሙሽሪት ጋር ሲደንሱ ዊልቸሩ ላይ እንደተቀመጠ ሲመለከት ግጥሙን ጻፈ። የመጨረሻውን ዳንስ ከኔ ጋር ነሽ፣ መጨረሻ ወደ ቤት የምትሄጂው ከኔ ጋር ነውና ሲል። ዘፈኑ መጀመሪያ የተቀነቀነው በድሪፍተርስ በተሰኘ የሙዚቃ ቡድን ቤን ኪንግ በተባለ ዘፋኝ መሪነት ከ60 ዓመታት በፊት ሲሆን ከዛ ወዲህ ሌሎች በርካታ ዘፋኞች ተጫውተውታል። የምጋብዛችሁ ብሩስ ስፕሪንግስቲን ከ9 ዓመታት በፊት አልባኒ ኒው ጀርሲ ውስጥ መድረክ ላይ ተጫወተው ነው። የእናቶች ቀንም ስለነበር በታዳሙ የነበረች ልጅ ከእናቷ ጋር እንዲደንስ በመጠየቋ ምኞቷ ተፈጽሟል።
Every dance with a guy who gives you the eye and let him hold you tight. You can smile, every smile for the man. Held your head and held my mind. But don't forget who's taking you home. Somebody.
Yes, yes. Happy Mother's Day.
በመከታተል ላይ ያላችሁት የሙዚቃ ቃናን ነው የማስተናገዳችሁ እንግዲህ ወልዴ ነኝ። ባንቺ ጉዳይ ልባል ፈራው የሚለው ደግሞ ወጣቱ ድምጻዊ ታምንከይ ታሙ ነው። ታምንከታም እናመሰግናለን። የሙዚቃ ቃና ይከተላል። አስተናጋጃችሁ እንግዲህ ወልዴ ነኝ። Satisfaction when I can't get no satisfaction it say no yezefen zinnenyaw ye rock and roll band yo no Rolling Stones malayano yezefenu tarik indi no bendarapan nakodater 1965 bandu ye muzika concert lamasayet weda America Florida bekilal yezefen digisu gin be police na betadamiu makakkel betefetere terum sikwaratal ye bandu abalochim shulluk blow hotelacho betu yetenyalu ኬት ሪቻርድስ የተባለው የባንዱ አባል ለሊት ከንቅልፉ ነቅቶ መልሶ መተኛ ሲያዳግተው ጊታሩን አንስቶ በዘመኑ መቅረጫ በነበረው የካሴት ቴፕ ላይ ማንጎራጎር ይጀምራል። ሳይጨርስ ግን እንቅልፍ ይጥለዋል። የዘፈኑ ዋና አቀንቃኝ ሚክ ጃገርና እንቅልፍ የጣለው ጊታር ተጫዋች በስተኋላ ግጥሙን ጨርሰው ዘፈኑ በወሩ ለመለቀቅ ወቅቷል። ሚክ ጃገር ዘፈኑን አስመልክቶ በሰጠው ቃለ መጠይቅ በዓለም ላይ እየሆነ ባለው ነገር በተለይም በአሜሪካ ተስፋ መቁረጡን በሬዲዮ የሚሰማውም ሆነ በቴሌቪዥን የሚያዩ የሸቀጥ ማስታወቂያ ጋጋታ እንደታከተው ለማመልከት የጻፈው እንደሆነ ተናግሯል። አንዳንድ ዘፈኖች በብዙ ይተረጉማሉና ሌሎች ሰዎች ደግሞ አንዳንድ ስንኞቹን በሌላ ይተረጉሙበታል። ፍቅር አዲስ ነቃ ጥበብ ነች። ከሪቮሉሽን ባንድ ጋር ዜማና ግጥሙ ያበበ ብርሃኔ ነው። አልገባኝም ምን እያለች ነው። እናንተ ግን እንደገባችሁ ተስፋ አደርጋለሁ። በዚሁ ልሰናበታችሁ። እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።